መጽሐፈ ኩፋሌ ምዕራፍ 22 በሰባተኛው ወር መባቻ ወደ ቤቴል ወጣ። በዚያ በተኛበትም ቦታ መሠዊያ ሠራ፣ በዚያም ሐውልት አቆመ። መሥዋዕት ወደሚሰዋበት ይመጣ ዘንድ ያዕቆብ ወደ አባቱ ወደ ይስሐቅ ላከ፣ ወደ እናቱ ወደ ርብቃም ላከ። ይስሐቅም ልጅ ያዕቆብ ወደ እኔ ይምጣ፣ ሳልሞት ልየው አለ። ያዕቆብም ከአባቱ ከይስሐቅና ከእናቱ ከርብቃ ዘንድ ወደ አብርሃም ቤት ሄደ። ከልጆቹም ሁለቱን ልጆች ይሁዳንና ሌዊን ከእርሱ ጋር ወስዶ ወደ አባቱ ወደ ይስሐቅና ወደ እናቱ ወደ ርብቃ መጣ። ርብቃም እነሆ ልጅሽ ያዕቆብ ደረሰ እንዳሏት በሰማች ጊዜ ልቡናዋን ደስ ብሏታልና ያዕቆብን አቅፋ ትስመው ዘንድ ከአንዱ ግንብ በር መጣች፣ ሳመችው። ሁለቱን ልጆቹንም ባየች ጊዜ አወቀቻቸው። ልጅ ሆይ እነዚህ ልጆች ናቸውን? አለችው። አቅፋ ሳመቻቸው። የአብርሃም ልጅ በእናንተ ይክበር፣ እናንተም በዚህ ዓለም ለበረከት ትሆናላችሁ ብላ መረቀቻቸው። ያዕቆብም ከአባቱ ከይስሐቅ ዘንድ ወደዚያ እተኛበት እልፍኝ ገባ፣ ሁለቱም ልጆቹ ከእርሱ ጋር ገቡ። የአባቱን እጅ ይዞ ዘንበል ብሎ ሳመው። ይስሐቅም በልጁ በያዕቆብ አንገት ላይ ተጠምጥሞ አንገቱን እቅፍ አድርጎ አለቀሰ። የይስሐቅንም ዓይኖች ሸፍኗቸው የነበረው ተገፈፈ። ያዕቆብን ሁለቱን ልጆቹን ይሁዳንና ሌዊን አይቶ ልጄ ሆይ ይመስሉሃልና እነዚህ ልጆች ናቸውን? አለው። እርሱም በእውነት ልጆቹ እንደሆኑ ነገረው። በእውነት ልጆቼ እንደሆኑ በእውነት አየህ አለው። ወደ እርሱ ቀረቡ። መለስ ብሎ ሁሉንም አንድነት አቅፎ ሳማቸው። ትንቢት የሚያናግር መንፈስ ቅዱስ በአፉ አናገረው። ሌዊን በቀኝ እጁ ያዘው፣ ይሁዳንም በግራ እጁ ያዘ። መጀመሪያ ወደ ሌዊ ተመልሶ ከይሁዳ አስቀድሞ ይመርቀው ጀመር። እርሱ እግዚአብሔር ያክብርህ፣ ዓለሙን ሁሉ የፈጠረ ፈጣሪ ልጆችህንና አንተን በዓለሙ ሁሉ ያክብር። ክብር ሊሆንህ እግዚአብሔር ለአንተ ገናንነትን ይስጥህ፣ ለልጆችህም ይስጣቸው። አንተን ወደ እርሱ ያቅርብ፣ በቤተ መቅደስ ያገለግሉት ዘንድ ከሰው ሁሉ ለይቶ ልጆችህንም ወደ እርሱ ያቅርባቸው። ባለሟልነት እንዳላቸው እንደ ከበሩ እንደ ሊቃነ መላእክትም እንደ እነርሱ ልጆችህም ለክብር ለጌትነት ለምስጋና ይሁኑ። በዓለሙ ሁሉ ከፍ ከፍ ያድርጋቸው። ለያዕቆብ ልጆች ወገኖች ሁሉ መሳፍንትና መኳንንት አለቆችም ይሆናሉ። የእግዚአብሔርንም ነገር በእውነት ይናገራሉ፣ ፍርዱንም ሁሉ በእውነት ይፈርዳሉ። ለያዕቆብ ዘጠኙን ሕግጋት ለእስራኤልም አምልኮቱን ይናገራሉ። የያዕቆብን ልጅ ሁሉ ይመርቁ ዘንድ የእግዚአብሔር በረከት በአፋቸው ይነገራል። አንተንም እናትህ ስምህን ሌዊ ብላ ጠራች፣ ስምህንም በእውነት ጠራች። ከእግዚአብሔር ጋር አንድ ትሆናለህ፣ ከያዕቆብ ልጆች ሁሉ ጋር አንድ ትሆናለህ። ማዕዱ ለአንተ ትሁን፣ መሥዋዕቱ ልጆችህና አንተ ብሏት፣ ማዕድህም ለልጅ ልጅ ሁሉ የመላሽ ትሁን። በዓለሙ ሁሉ እህልህ አይጉደል አይታጣ፣ የሚጠሉህም ሰዎች ሁሉ በፊትህ ይውደቁ፣ ጠላቶችህም ሁሉ ፈጽመው ይጥፉ፣ ሁሉም የተረገሙ ይሁኑ አለው። ይሁዳንም የሚጠሉህን ሰዎች ሁሉ ታጠፋቸው ዘንድ እግዚአብሔር ኃይልን ጽናትን ይስጥህ፣ አንተ ገዢ ሁን፣ ከልጆችህም አንዱ ለያዕቆብ ልጆች ገዢ ይሁን። ስምህ ከልጆችህ ስም ጋር በከተማውና በሀገሩ ሁሉ ሲጠራ የሚኖር ይሁን። ያን ጊዜ አሕዛብ ከፊትህ የተነሳ ይፈራሉ፣ አሕዛብም ሁሉ ይታወካሉ፣ ሕዝቡም ሁሉ ይሸበራሉ። የያዕቆብ ረድኤት በአንተ ይደር፣ የእስራኤልም ድህነት በአንተ ትገኛለች። እውነተኛ ክብር ባለው ዙፋን በተቀመጥህ ጊዜ ገናና ትሆናለህ። ለያዕቆብ ልጆች ሁሉ ብዙ ተድላ ደስታ ትደረግላቸዋለች። የሚመርቅህ ሰው የተመረቀ ነው። የሚጠሉህ መከራንም የሚያጸኑብህ የሚረግሙህም ሁሉ ከዚህ ዓለም ፈጽመው ይጥፉ፣ የተረገሙም ይሁኑ አለው። ተመልሶ ዳግመኛ እቅፍ አድርጎ ሳመው። በእውነት የወለዳቸውን የልጁን የያዕቆብን ልጆች አይቷልና ፈጽሞ ደስ አለው። ከእግሮቹ መካከል ወጥቶ በግንባሩ ወድቆ ሰገደለት፣ መረቃቸው። በዚያችም ሌሊት በአባቱ በይስሐቅ አጠገብ በዚያ ተኛ። ደስ ብሏቸው በሉ ጠጡ። ሁለቱ ሁሉ የያዕቆብን ልጆች አንዱን በቀኙ አንዱን በግራው አቆመ። ይህም ጽድቅ ሆኖ ተቆጠረለት። ያዕቆብም እግዚአብሔር ለእርሱ ብዙ ይቅርታ እንዳደረገ ነገረው። ጎዳናውን ሁሉ እንዳቀናለት ከክፉም ነገር ሁሉ እንደጠበቀው ሌሊት ለአባቱ ሁሉን ነገረው። ይስሐቅም ከባሪያው ከይስሐቅ ልጅ ቸርነቱንና ይቅርታውን ያላራቀ የአባቱን የአብርሃምን ፈጣሪ አመሰገነው። ያዕቆብም ለአባቱ ለይስሐቅ ለእግዚአብሔር የተሳለውን ስለት ያየውንም ራእይ መሠዊያውንም እንደሠራ ሲነጋ ለአባቱ ለይስሐቅ ነገረው። በእግዚአብሔር ፊት እንደለመነ ለማድረግ ለመሥዋዕት የሚሆነው ሁሉ እንደተዘጋጀ በበቅሎውም አስቀምጦ የወስደው ዘንድ እንደመጣ ነገረው። ይስሐቅም ልጁን ያዕቆብን አርጅቻለሁና ከአንተ ጋር መምጣት አልችልም፣ ጎዳናውንም መታገስ አልችልም። ልጄ ሆይ በደህና ሂድ። እኔ አሁን የ165 ዘመን ልጅ ነኝና እንግዲህ ወዲህ መሄድ አልችልም። እናትህን በበቅሎ አስቀምጠህ ከአንተ ጋር ይዘሃት ሂድ። ልጄ ሆይ ስለ እኔ እንደመጣህ አውቃለሁ። በሕይወት ሳለህ እኔን ያየህባት፣ እኔም በሕይወት ሳለሁ አንተን ያየሁባት ይች ቀን የተባረከች ትሁን። ልጄ ሆይ ተዘጋጅተህ የተሳልኸውን ስለትህን ስጥ። ስለት ቢያስቀሩት በፍዳ ይመረመራልና ስለትህን አታቆይ አታስቀር። አሁንም ታደርጋት ዘንድ ቸኩል። ሁሉን የፈጠረ እግዚአብሔር የተሳልኸውን ስለት ወዶ ይቀበልህ አለው። ርብቃንም ከልጅሽ ከያዕቆብ ጋር ሂጂ አላት። ርብቃም ከልጇ ከያዕቆብ ጋር ሄደች። ዲቦራም ከእርሷ ጋር ሄደች። ወደ ቤቴልም ደረሱ። ያዕቆብም ስለቱን፣ አባቱ ይስሐቅም ከሁለቱ ልጆቹ ከይሁዳና ከሌዊ ጋር የመረቀውን ምርቃት አስቦ ደስ ብሎት የአባቶቹን የይስሐቅንና የአብርሃምን ፈጣሪ አመሰገነው። አሁንም ለዘላለም ተስፋ እንዳለኝ ሁሉን በፈጠረ በእግዚአብሔር ፊት ለልጆችም ተስፋ እንዳላቸው አወቅሁ አለ። ስለ ሁለቱ ሁሉ እንደዚህ ሰርቷል። ይስሐቅ እንደመረቃቸው ለዘላለም ምስክር ሊሆን በሰማይ ጽላት ይጽፉላቸዋል። በዚያችም ሌሊት በቤቴል አደረ። ሌዊም እንደ ሾሙት ለልዑል አምላክም እርሱን አገልጋይ እንዳደረጉት ልጆቹንም እስከ ዘላለም ድረስ አገልጋይ እንዳደረጓቸው ሕልም አየ። ከእንቅልፉም ተነስቶ እግዚአብሔርን አመሰገነ። ይህ ወር በባተ በ14 ቀን ያዕቆብ በጠዋት ገሰገሰ። ከእርሱ ጋር ከመጣው ሁሉ ከሰው ጀምሮ እስከ ከብት ድረስ ከወርቅም ጀምሮ እስከ ሌላው ገንዘብ ሁሉ እስከ ልብስም ድረስ ከሁሉ ከሁሉም አስራት አወጣ። በዚያም ወራት ራሔል ልጇን ብንያምን ጸነሰች። ያዕቆብም ከሮቤል ጀምሮ ልጆቹን ቆጠረ፣ ዕጣ ጣለ። የእግዚአብሔር ዕጣ በሌዊ ወጣ። አባቱም የክህነት ልብስን አለበሰው፣ እጁንም ቀባው።